Gambino COA. የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ በዛሬ ምሽት መሰናዷችን
በተለያዩ አካባቢዎች በአማራ ተወላጆች ተከስተው እጅግ በማስመልከት ሁሉም አካባቢዎች ከሆኑ ሰልፎች ተካሄደዋል። ጎንደር ደግሞ አራትነት መስገን አካሄደናል።
በአማራ ብሔር ተወላጆች ላይ በየቦታው እየተፈጸመ ነው ያሉትን ግድያና ጥቃት የሚያወግዙ ሰላማዊ ሰልፎች ተደርገዋል። ይህን የሚመለከት ዘገባ ይደመጣል።
ከቤት ንብረታቸው ዜጎችን ተፈናቅለዋል። እነዚህ ዜጎች 253,000 ናቸው። እነዚህም በመሀል ሜዳ፣ በርግቢ፣ መቆይ፣ ሸዋሮቤትና ደብረ ብርሃን ከተማ ይገኛሉ።
በሰሜን ሸዋ ታጣቂዎች ከፍተውታል በተባለ ጥቃት ለተፈናቀሉ ዜጎች ድጋፍ እየተደረገ መሆኑ ተሰምቷል። እሱን የተመለከተውም ዘገባ ይደመጣል። ሌሎች ዘገባዎችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እናሰማችሁ። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴዎድሮስ አድሃኖም የዓለምን የኮቪድ-19 ክትባት አቅርቦት ለራሳቸው ብቻ የሚሰበስቡ ሀገሮችን አጥብቀው ነቅፈዋል። ዶክተር ቴዎድሮስ በቅርቡ በኒውዮርክ ታይምስ ጋዜጣ ላይ ባወጡ ጽሑፋቸው ክትባቱን ማግኘት ለሚቸግራቸው ሀገሮች ለማቅረብ በዓለም የጤና ድርጅት አሳሳቢነት በተቋቋመው በኮቫክስ አማካኝነት የሚደረገውን ጥረት ክትባት ለራስ ሀገር ብቻ መሰብሰብ ሲሉ በገለጹት አድራጎት ጥረቱ እየተዳከመ መሆኑን ገልጸዋል። በአሁኑ ወቅት በዓለም ላይ ጥቂት ከበርቴ ሀገሮች የሚመረቱ ክትባቶችን የበለጠ ዋጋ ለሚከፍላቸው ከሚሸጡ ኩባንያዎች ላይ ተቀራምተው በመግዛት የሚያገበሰብሱበት፣ ሌሎች ትርፍራፊዎችን የሚቃርሙበት ሁኔታ እየታየ ነው ብለዋል። አያይዘውም ወረርሽኙን ለመዋጋት መፍትሄው ቀላል ነው፣ ያም ማካፈል ወይንም አለማካፈል ከሁለቱ አንዱን የመምረጥ ጉዳይ ነው ሲሉ አሳስበዋል። አስከትለውም በዚህ ደግሞ የሚፈተነው ሳይንስ ወይንም የኢኮኖሚና የኢንዱስትሪ አቅም ሳይሆን የሚፈተነው ማንነታችን ነው ብለዋል። ህንድ ውስጥ የኮቪድ-19 ስርጭት በከፋ ሁኔታ ማሻቀቡን ቀጥሏል። ባለፈው 24 ሰዓታት ውስጥ 332,730 አዲስ ተጋላጮች መገኘታቸውን ህንድ አስታውቃለች። በቀደመው ቀን ከተመዘገበው ከፍተኛው የአንድ ቀን የተጠቂዎች አሃዝ የበለጠ መሆኑም ታውቋል። በዋና ከተማዋ ኒው ዴልሂ 5 ሆስፒታሎች ለኮቪድ ህሙማን የሚያስፈልግ ኦክስጅን እንደጨረሱ ወይንም እየጨረሱ እንደሆነም ተዘግቧል። የኦክስጅን እጥረቱ የከፋ ከመሆኑ የተነሳ የኒው ዴልሂ ከፍተኛ ፍርድ ቤት መንግስት በየኢንዱስትሪ ያለውን አቅርቦት ወደ ሆስፒታሎች እንዲያዘዋውር ትዕዛዝ ሰጥቷል። በጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ጥንቅር መሰረት የህንድ የኮሮና ቫይረስ ተጋላጮች ቁጥር ወደ 11 ሚሊዮን እየተቃረበ ነው። በዛሬው ዕለት በተከናወነው የቻድ ፕሬዚደንት ኢድሪስ ዴቢ የቀብር ስነ ስርዓት ላይ የተናገሩት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ቻድን ማንም እንዲያስፈራራት አልፈቅድም ሲሉ አስገንዝበዋል። ኢድሪስ ዴቢ በዚህ ሳምንት በሀገሪቱ ሰሜናዊ ክፍለ ግዛት ከአማጽያኑ ጋር የሚዋጉትን ወታደሮች በውጊያ ግንባር ተገኝተው በመጎብኘት ላይ ሳሉ ቆስለው ሕይወታቸው ማለፉ ይታወሳል። ቻድን ለቀጣዩ የአንድ ዓመት ከመንፈቅ ጊዜ የሚያስተዳድራት ወታደራዊ ምክር ቤት የተቋቋመ ሲሆን ምክር ቤቱን እንዲመሩ የሟቹ ፕሬዚደንት ልጅ ጄኔራል ማሃማ ዴቤን ሰይሟቸዋል። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም በእጅጉ እናመሰግናለን። ለማናቸውም አስተያየቶች የማህበራዊ መገናኛ አውታሮቻችንን ይጠቀሙ። በፌስቡክና ትዊተር ላይ ቪኦኤ አምሃሪክ በሚለው መዳረሻ እንገኛለን። ወደ ቀዳሚው ዘገባ እንሻገር። በአማራ ብሔር ተወላጆች ላይ በተለያየ ቦታ እየደረሰ ነው ያሉትን ግድያና ጥቃት የሚያወግዝ የተቃውሞ ሰልፍ ዛሬ በጎንደር ዩኒቨርሲቲ ተማሪዎች ተካሂዷል። ይህ ሰልፍ በትናንትናው ዕለት በሺዎች የሚቆጠሩ የጎንደር ከተማ ነዋሪዎች ከተሳተፉበት የተቃውሞ ሰልፍ የቀጠለ ነው። ትናንት በጎንደር ከተማ የተቃውሞ ሰልፍ ያካሄዱት ነዋሪዎች በአማራ ደም የምትበለጽግ ሀገር እንዲኖረን አንፈልግም፣ አማራን መግደልና ማፈናቀል ይቁም የሚሉ መፈክሮችን ሲያሰሙ ተደምጠዋል። አስቴር ምስጋናው ዝርዝሩን ይዛለች።
ሰሞኑን ለኢትዮጵያ ሰላም እንዲመጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተላለፈው አዋጅ መሰረት በጾምና በጸሎት ምህላ ላይ በሰነበተችው ጎንደር ከተማ ትላንትና ዛሬ ግድያ፣ ጥቃትና መፈናቀል እንዲቆም የሚጠይቁ የተቃውሞ ሰልፎች ተካሂደዋል። በተቃውሞ ሰልፎቹ የተሳተፈው የ3ኛ ዓመት ዩኒቨርሲቲ ተማሪው አበባው ለተቃውሞ ሰልፉ አደባባይ የወጣበት ምክንያት ያስረዳል።
አሁን የታወቀ ባላለው ዛሬ ሰልፍ የተወጣበት ዋና ዓላማ እንግዲህ ሰሞኑን ብቻ ሳይሆን በተከታታይ 3 አመታት በሶስት አመታት እንደገረቡ ማና ሞት ለመቃወም ነው። በተጨባጭ ሰልፍ የተወጣበት ዋና ምክንያት ምንም እንኳን ለተከታታይ 3 አመታት የአማራ ሞት ያሳዝነንም፣ ደግሞ በተለይም ሰሞኑን ወለጋ እንዲሁም አጣዬ ሰሞኑን በተደረገው የአማራ ጭፍጨፋን አስመልክቶ ስለ መቃወም የተወጣ ሰልፍ ነው። የተማሪዎች ሰልፉ ፍጹም ሰላማዊና የመንግስት አሰራርንና ለመንግስት ቻልታኝነቱን የሚያወግዝ ነበር።
በተመሳሳይ በትናንትናው ዕለት በሺዎች የሚቆጠሩ ሰዎች አደባባይ በወጡባት ጎንደር ከተማ በተካሄደው ሰልፍ ላይ በአማራ ህዝብ ላይ ብሔርን መሰረት ያደረገ ጥቃት ይቁም፣ በአማራ ደም የምትበለጽ ሀገር እንዲኖረን አንፈልግም፣ እኛ አማራዎች ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር ወዳጆች ነን፣ የሚያጣሉን ጽንፈኛ ፖለቲከኞች ናቸው የሚሉና ሌሎች መፈክሮች ተሰምተዋል። የአሜሪካ ድምጽ በስልክ ካነጋገራቸው የሰልፉ አስተባባሪዎች አንዱ ወጣት አሸናፊ ዮሐንስ በመንግስት መዋቅር ውስጥ ሆነው የአማራን ህዝብ ለማስጨረስ የተነሱ ጽንፈኞችን ልናወግዝ ነው ሰልፍ ያካሄድ ነው ብሎናል።
ጎንደር ሰሞኑን ተመላና በጸሎት ተባሪያን እየለመነች ነው ያለችው። ያ ሆኖ በተለያዩ አካባቢዎች በአማራ ተወላጆች ላይ በማስመልከት በሁሉም አካባቢዎች ቆሙ ሰልፎች ተካሄደዋል። ጎንደር ደግሞ አራትነቱን ወስደን አካሄደናል። ምልክቶቻችንም እኛ አማራ ህዝብ ላይ እየተደረገ ያለ ዩኒቨርሲቲ
ሌላው የሰልፍ አስተባባሪ ወጣት አስማረ ጸጋው በአማራ ህዝብ ላይ እየደረሰ ያለውን ግድያና ጥቃት መንግስት ማስቆም እየቻለ አላስቆመም፣ ዜጎቹን ከጥቃት የመከላከል ኃላፊነት የመንግስቱ ነው ያለ። በአንጻሩ በሀገሪቱ ገዢ ፓርቲ መዋቅር ውስጥ ያሉ ጽንፈኛ አመለካከት ባላቸው ሰዎች ምክንያት በሚሰሩ አሻጥሮች በአማራ ህዝብ ላይ ተደጋጋሚ ጥቃት እየደረሰ ነው፣ ሰዎች እየተገደሉና ከመኖሪያ ቀያቸው እየተፈናቀሉ ነው ብሏል።
ሰልፈኛ ጥያቄ በዋናነት መንግስት አማራን ደህንነት ሊጠብቅ አልቻለም፣ ህዝባችን ላይ እየተደረሰ ያለው መከራ በሙሉ መፈናቀል፣ በቅርቡ በከሚሴ ባጣዬ በአካባቢው ላይ የተፈጸሙት በአማራው ላይ ዘር መሰረት አድርጎ ያነጣጠሩ ጥቃቶችን አውግዞ ነው ሰልፉ የወጣው። ሰልፉ ደግሞ ማረጋገጫዎችን እስከምናገኝ በተለያየ መንገድ እንቀጥላለን የሚል አቋም የተራመደበት ማለት ነው።
ወጣቶቹ ጥቃቱን መከላከል አለመቻሉና ብዙ ቁጥር ያላቸው ሰዎች ሲሞቱና ከተሞች ሙሉ ለሙሉ ሲወድሙ ዝም ብሎ መታየቱ የተለያየ ጥርጣሬ ውስጥ እንድንገባ ያደርገናል በማለት ጠርጥረናል ያሉትን ፓርቲ በስም ጠርተው ይናገራሉ። በተጨማሪም ሰሞኑን ግድያና ጥቃት እንዲቆም የሚጠይቁ በአማራ ክልል በተለያዩ ከተሞች ከተካሄዱ ሰልፎች መካከል በአንደኛው ከተማ ላይ በታየና በማህበራዊ ሚዲያ ላይ በተሰራጨው አንድ መፈክር ላይ የተንጸባረቀው መልእክት አግባብነት የሌለው ነው ሲሉ አውግዘዋል። መልእክቱና ወንጀላው የአማራን ህዝብ የማይወክል የጥቂት የፖለቲካ ኃይሎች ሐሳብ ነው ብለውታል። ከአስተባባሪዎቹ አንዱ ስለዚህ ጉዳይ ተከታዩን ብሏል።
አጀንዳ ያላቸው አካላት እንደዚህ አይነት አጋጣሚዎች ውስጥ ሊመጡ ይችላሉ። ወደፊትም በትግሉ ውስጥ ሌላ ትርጓሜ እንዲኖር የአማራ ህዝብ ጥያቄ የጅምላ ጥያቄ አይደለም። ለዛ ነው ህዝብ ይጥፋልኝ፣ ህዝብ ይፈናቀልልኝ፣ ይህ ህዝብ እዚህ ሀገር ካልጠፋልኝ ብሎ የተነሳ ትግል አይደለም ብዬ ነው የማስበው።
በሌላ በኩል ትላንት ሶስተኛ ቀኑን ይዞ የቆየውና መጀመሪያ ላይ ከነበረው ሰላማዊ ሁኔታ መልኩን ቀይሮ ወደ አመጽ ተሸጋግሮ የነበረው የባህር ዳር ከተማ የተቃውሞ እንቅስቃሴ ዛሬ ወደ ተረጋጋ ሁኔታ ተመልሷል። የባህር ዳር ከተማ ተቃውሞ ሲጀመር ፍጹም ሰላማዊ ነበር። ለተቃውሞ አደባባይ የወጡ በሺዎች የሚቆጠሩ ሰዎች ድምጻቸውን ሲያሰሙ የነበረው በሰልፍ ነበር። ነገር ግን ከትላንት በስቲያ እንቅስቃሴን በገደበ አድማ ተጀመረ። የንግድ ተቋማትንና መንገድ መዝጋት ተስተውሎ እንደነበር ገልጸዋል። ይህ ሁኔታ ትላንት ወደ ብጥብጥና ሁከት ተቀይሮ እንደዋለ ተስተውሏል። የአሜሪካ ድምጽ ያነጋገራቸው የዓይን እማኝ ሰላማዊ የነበረው ሰልፍ ባልተገባ መንገድ ተጠልፎ ወደ ሁከት እንዲቀየር ተደርጓል ይላሉ።
መጀመሪያ ላይ የነበረው ሰልፍ ፍጹም ጸጥታ የሰፈነበትና ጥምጥም መልእክቶች የተላለፉበት የነበሩ የሚፈለገው ውጤትም ያመጣ ነው ብለን እናምናለን። የሰልፍ አስተባባሪ የምታያቸው በእንትንነት የሚታወቁም የሉ።
የተከሰተውን እስኪ ይግለጹልኝ። እንግዲህ
ያው ግጭት ከፖሊሶች ጋር ግጭት ተፈጥሯል። የተኩስ ድምጾች ተሰምተዋል። የአስለቃሽ ጭኖች የሰልፍ ድማ መበተኛ
በተያያዘ ዜና ዛሬ በባህር ዳር ከተማ ተዘዋውሬ እንደተመለከትኩት በከተማው ቀበሌ 04 ገበያ እየተባለ በሚጠራው ቦታ የሚገኙ ባንኮች፣ ሆቴሎችና አንዳንድ የንግድ ተቋማት መስታወታቸው በድንጋይ ተሰብሯል። ሆኖም ትናንት የከተማው መተላለፊያ መንገድ ለመዝጋት ተደርድረው የነበሩ ድንጋዮች ተነስተዋል። የከተማው እንቅስቃሴ ወደ ነበረበት ተመልሷል። የተዘጉ የንግድ ቤቶች ተከፍተዋል። እንዲሁም ከመደበኛ ጊዜ በተለየ ሁኔታ በርከት ያለ የጸጥታ አስከባሪዎች ቁጥር ለማስተዋል ችያለሁ። የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነ ከቀናት በፊት በሰጠው መግለጫ አማራን ለማዳከም አሰብስፈው የተነሱ ኃይሎች በተቃውሞ ሰልፉ ሰርገው በመግባት ብጥብጥ እንዲፈጠር ስለሚያደርግ ጥንቃቄ ማድረግ ይገባል ሲሉ አሳስበዋል።
ሰልፉን በደም ጥንቃቄ መድረግ ያለበት እነዚህ የጠላት ኃይሎች ሰልፉን ይፈልጉታል። ምናልባትም ከተሳካላቸው ሰልፉ ውስጥ ገብተው መሃል አገር ላይ ብጥብጥ ፈጽመው ይሄንን ሰልፍ ለማረጋጋት ልዩ ኃይል ሲባል፣ ይሄንን ለማረጋጋት የጸጥታ መዋቅር ሲባል፣ የአመራር ትኩረት ወደዚህ መምጣት አለበት ሲባል ዳር ላይ ያልጨረስነው የቤት ስራ ሁሉ ለማበላሸት እንቅስቃሴ ማረጋጋቸው የማይቀር ነው። በተጨባጭ ምሳሌ አንስቶ ለማሳየት ለምሳሌ የአጣያ አካባቢ ያለው እንቅስቃሴ በተደራጀ መንገድ በቅንጅት ጠላቶቻችን ካንድ ሳይድ ብቻ ሳይሆን በተደራጀ የፈጸሙት ነው። ጦርነቱን አማራ ክልል መሃል ላይ ማድረግ አለብን፣ ርስ በርሳቸው ማጋጨት አለብን ሚል የጠላት ፍላጎት አለ። ለዚህ ሰለባ እንዳንሆን መጠንቀቅ አለብን። አንዳንዶቹ የፖለቲካ ኃይሎችም ደግሞ ይሄንን ሰልፍ የፖለቲካ መነገጃ ለማድረግ ወይም በዚህ ሰበብ አልፎ ፖለቲካቸውን ማሳለጥ የሚፈልጉ ኃይሎችም እንዳሉ መዘንጋት የለበትም። ይሄ መታወቃለማ።
በባህር ዳር ከተማ በተፈጠረው ሁከት የጠፋውን የሰው ህይወትና የንብረት ውድመት በዝርዝር ለማወቅ ወደሚመለከተው አካል መረጃ ለማግኘት ያደረኩት ሙከራ ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የፌደራል የአደጋ ስጋት ስራ አመራር ኮሚሽን ሰሞኑን በሰሜን ሸዋ ዞን በተፈጠረው ግጭት ለተፈናቀሉት ዜጎች የነፍስ አድን እርዳታ መስጠቱን አስታውቋል። በክልሉ 11 ዞኖች ከሀገሪቱ የተለያዩ አካባቢዎች የተፈናቀሉ ከ600,000 በላይ ተፈናቃዮች ይገኛሉ ያለው ኮሚሽኑ ለሁሉም ድጋፍ እያደረኩ ነው ብሏል። አዲስ ቸኮል
ሰሞኑን በሰሜን ሸዋ ዞን ከመኖሪያቸው የተፈናቀሉ ከ253,000 በላይ ለሚሆኑ የዞኑ ነዋሪዎች አስቸኳይ የምግብ ድጋፍ ማድረጉን ፌደራል የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። የኮሚሽኑ የኮሙኒኬሽን ዳይሬክተር አቶ ደበበ ዘውዴ ለቪኦኤ እንዳስታወቁት ኮሚሽኑ በጊዜያዊነት ፈጥኖ የሚደርስ ድጋፍ ሰጥቷል ብለዋል።
በአማራ ክልል በሰሜን ሸዋ ዞን ኤፍራታ ግድም፣ አጣዬ፣ አንጾቂያ፣ ቀወትና ሸዋ ሮቢት ከተማ በተፈጠረ ግጭት የንጹሃን ዜጎች ያው ህይወትም አልፏል፣ ከፍተኛ ንብረትም ወድሟል። ከቤት ንብረታቸው ዜጎችን ተፈናቅለዋል። እነዚህ ዜጎች 253,000 ናቸው። እነዚህም በመሃል ሜዳ፣ በርግቢ፣ መኮይ፣ ሸዋሮቢትና ደብረ ብርሃን ከተማ ይገኛሉ። ይህን መረጃ ያገኘነውም ከክልሉ አደጋ ስጋት ስራ አመራር ኮሚሽን ነው። አስቀድመንም የላክነው አለ። አሁን በአካባቢው ማህበረሰብና በክልሉ እየተደረገ ካለው ድጋፍ በተጨማሪ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከ11 በላይ ከባድ ተሽከርካሪዎችን በመመደብ በቦታው 5075 ኩንታል ምግብና 1200 ካርቶን የዱቄት ወተት ተፈናቃዮች ወደሚገኙበት ሸዋሮቢትና ደብረ ብርሃን ከተማ በማድረስ እንዲሰራጭ ተደርጓል።
የተደረገው ጊዜያዊ ድጋፍ ህጻናትን፣ አጥቢ እናቶችና አረጋውያንን ግምት ውስጥ ያስገባ ነው ብለዋል አቶ ደበበ። በሌላ በኩል ከሰሜን ሸዋ ዞን ተፈናቃዮች በተጨማሪ በአማራ ክልል 11 ዞኖች ለሚገኙና ከልዩ ልዩ ክልሎች በተለያየ ጊዜ ለተፈናቀሉ ሌሎች 600,000 ተፈናቃዮችም መደበኛ ድጋፍ እየተሰጠ ነው ብለዋል።
ቀደም ሲል ባሉት ጊዜያት ከሀገራችን የተለያዩ አካባቢዎች የተፈናቀሉ ቁጥራቸው ከ600,000 በላይ የሚሆኑ ወገኖች በክልሉ 11 ዞኖች ውስጥ በጊዜያዊ መጠለያና በማህበረሰብ ውስጥ ይገኛሉ። ቅድም ከገለጽኩልህ ውጪ ማለት ነው። እነዚህም ወደ ቀያቸው እስኪመለሱ ድረስ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከአጋር አካላት ጋር በመሆን ተፈናቃዮች አሁን በሚገኙበት ቦታ ያው አስፈላጊው ድጋፍ ይደረጋል።
እነኚህ በ11 የአማራ ክልል ዞኖች የሚገኙ ከ600,000 በላይ ተፈናቃዮች ወደ ቀያቸው እስኪመለሱና ከተመለሱ በኋላ እስኪቋቋሙ ድረስ ድጋፍ እንደሚደረግላቸው አቶ ደበበ ገልጸዋል። በተመሳሳይ በሰሜን ሸዋ ዞን ለተፈናቀሉትም ወደፊት በቁጥራቸው ልክ ድጋፍ ይደረጋል የሚሉት አቶ ደበበ በድጋፍ ማዕቀፉ ከምግብ ባሻገር ለተፈናቃዮች የጤናና ዋነክ ድጋፎች እንዲሁም ከቀያቸው ለለቀቁት የመመገቢያ ማብሰያ፣ መጠለያና የመሳሰሉ ቁሳቁሶች ድጋፍም ይካተታል ብለዋል። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በመራቦ ለጋዞን ነጆ ወረዳ ውስጥ ወርቅ በባህላዊ ዘዴ በሚወጣበት ስፍራ ላይ ባለፈው ሰኞ በተከፈተ ተኩስ ሰዎች መገደላቸውን የወረዳው አስተዳዳሪ አቶ ተሊላ ተረፈ ለቪኦኤ ገልጸዋል። ቦታው ላይ እንደነበሩ የገለጹና የአይን እማኝ መሆናቸውን የገለጹት ግለሰብ በተኩሱ 3 ሰዎች መገደላቸውንና ሌሎች 3 ሰዎች ደግሞ መቁሰላቸውን ጠቁመው ገዳዮቹን ግን እንደማያውቁ ተናግረዋል። ግድያውን የፈጸሙት ኦነግ ሸኔ ብለው የጠሯቸው ታጣቂዎች እንደሆኑ አስተዳዳሪው ቢገልጹም ኦሮሞ ነጻ አውጪ ጦር ነን የሚሉ ታጣቂዎች የምዕራብ ዞን ቃል አቀባይ መሆናቸውንም የገለጹት ቤሊሱም ማጉታ ለቪኦኤ በሰጡት ቃል ክሱን አስተባብለዋል። ናኮር መልካ ዝርዝሩን ይዟል።
የአይን እማኝ ነኝ ያሉና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ግለሰብ ስለሁኔታው ለቪኦኤ ሲናገሩ ተኩስ የተከፈተው ባለፈው ሰኞ ከቀኑ 9 ሰዓት ገደማ በምዕራብ ወለጋ ዞን ነጆ ወረዳ ቡቴዲላ በሚባል ቀበሌ ውስጥ በሺዎች የሚቆጠሩ ሰዎች በባህላዊ ዘዴ ወርቅ በማውጣት እንደሚተዳደሩ በገለጹበት ስፍራ እንደነበር ገልጸዋል። ተኩስ የተከፈተው የወረዳው አስተዳዳሪና ሌሎችም የወረዳው ባለስልጣናት ከወርቅ አውጪዎቹ ጋር ውይይት ያካሄዱ ሳለ እንደነበር እማኙ ጠቁመው ወዲያው 3 ሰዎች መገደላቸውንና ሌሎች 3 ሰዎች ደግሞ መቁሰላቸውን አስረድተዋል። ከተለያዩ ቦታዎች ማለትም ከምስራቅ ሸዋ፣ ከምስራቅ ወለጋ፣ ከመንዲ እንዲሁም ከተለያዩ ቦታዎች መጥተው ወርቅ የሚያወጡ ሰዎች ነበሩ። ጧት ላይ ተኩስ ነበረ። ተኩሱን የከፈተው አይታወቅም። የወረዳው አስተዳዳሪና ጸጥታ ኃይሎች ሁኔታውን ሊያረጋጉ ወደ ቀበሌያችን መጡ። ተሰለፉ ሲሉ ህብረተሰቡ ስጋት ስለገባው ተሸበረ። በዚህ መሃል ቆሙ ብለው ፖሊሶች ወደ ላይ ተኮሱ። በኋላ ላይም ከዚህም ከዚያም ተኩስ ተከፈተ። በመሃልም 6 ሰዎች ተመቱ። 3 ሴቶች ሲገደሉ 3 ሰዎች ደግሞ ቆስለዋል ብለዋል። ሁኔታው መፈጠሩን የነጆ ወረዳ አስተዳዳሪ አቶ ተሊላ ተረፈ ለቪኦኤ በስልክ አረጋግጠዋል። ወርቅ በህገወጥ መንገድ የሚያወጡ ያሏቸው ከ7000 በላይ ሰዎች በአካባቢው እንደሚገኙ አስተዳዳሪው ጠቁመው ሰዎቹ አካባቢውን ለቀው እንዲወጡ ከ5 ጊዜ በላይ ተደጋጋሚ ውይይቶችን ማድረጋቸውን፣ ስራቸውን በህጋዊ መንገድ እንዲያከናውኑና በማህበር እንዲደራጁ ለማበረታታት ከሌሎች የመንግስት ኃላፊዎች ጋር ሆነው ለማወያየት መሄዳቸውን አመልክተዋል። ከ5000 በላይ የሚሆን ቁጥር ያለው ሰው ሰብስበው እያወያዩ ሳሉ ረብሻ መነሳቱንና ሁኔታውን ለማረጋጋት የመንግስት የጸጥታ ኃይል በቦታው እንደነበር ገልጸዋል። በዚህ ጉዳይ መፍትሄ ለመስጠት ከጸጥታ ኃይሎች ጋር በመሆን በቦታው ተገኝተን በዚህ አይነት ሁኔታ ወርቅ ማውጣት ህገወጥ ስለመሆኑ እየተወያየን ከተሰበሰቡ ሰዎች መካከል ሽብር ፈጠሩ። ከተለያዩ ቦታዎችም ተኩስ ተከፈተ። የኦነግ ሸኔ ማለትም የጠላት ኃይል ሲተኩስ እንደነበር ከተሳታፊዎች መካከል ነግረውናል። ከተኩሱ በኋላ ስናይ 6 ሰዎች በጥይት ተመተው ነበር። 3 ሲሞቱ 3 ደግሞ ህክምና አግኝተዋል። በእኛ ጥርጣሬ ተኩሱን የፈጸመው የጠላት ኃይል ነው ብለዋል። ከውይይቱ በፊትም ጧት ላይ እነዚህ ታጣቂዎች ተኩስ ከፍተው ነበር ብለዋል የወረዳው አስተዳዳሪ። የጧቱን ተኩስ በተመለከተም ከተሰብሳቢዎቹ መካከል ለማረጋገጥ እንደቻልነው ኦነግ ሸኔዎች የመንግስት አካል ከመጣባችሁ የመንግስት አካል መጥቶ ሊነካችሁ አይችልም፣ ከመጣም እናንተ ሽሹ፣ እኛም እርምጃ እንወስድበታለን ብለው እነዚህ ታጣቂዎች እንደነገሯቸው ነግረውናል ብለዋል። የተገደሉ ሰዎች አስከሬኖች ቀብር መፈጸሙንና የቆሰሉትም በህክምና ላይ መሆናቸውን አቶ ተሊላ ገልጸው በህጋዊም ሆነ ህገወጥ መንገድ ወርቅ የሚያወጡ ሰዎችም ስፍራውን ለቀው መሄዳቸውን አስታውቀዋል። የነጆ ወረዳ አስተዳዳሪ ኦነግ ሸኔ በማለት ቅሬታ ያቀረቡባቸው ራሳቸውን የኦሮሞ ነጻነት ጦር የሚሉ ታጣቂዎች የምዕራብ ዞን ቃል አቀባይ መሆናቸውን የገለጹና ቢሊሱም ማጉታ እንደሚባሉ ያሳወቁ ሰው ክሱን በማስተባበል ግድያውን አልፈጸምንም ብለዋል። የወረዳው መንግስት አስተዳደር ኦነግ ሸኔ ቢለንም እኛ የኦሮሞ ነጻነት ሰራዊት እንጂ ኦነግ ሸኔ አይደለንም። እንደ ኦሮሞ ነጻነት ሰራዊት በስፍራው የተፈጸመውን የአካባቢው ሰዎች ያውቃሉ። ግድያውን የፈጸሙት የወረዳው አስተዳደር እንዲሁም አስተዳደርና ጸጥታ የሚመሩት ኃይል ነው። ይህንን ደግሞ ገለልተኛ አካል እንዲያጣራ እንጠይቃለን። የኦሮሞ ነጻነት ሰራዊት ይህን እንግዲያ አለመፈጸሙን ይገልጻል ብለዋል። በሌሎች ስፍራዎችም ተፈጸሙ የተባሉ የንጹሃን ሰዎች እንግዲያ ቡድናቸው እንዳልፈጸመ አቶ ቢሊሱማ ገልጸዋል። የወረዳው አስተዳዳሪ እጅ ሰጥተው እንዲገቡ ለጠየቁትም ተከታዩን ምላሽ ሰጥተዋል። የዚህ መፍትሄ አጭር ነው። የኦሮሞና በኢምፓየር ውስጥ የሚገኙ ህዝቦችን መብት አንቀጽ 39ን ማረጋገጥ ነው ብለዋል። በምዕራብ ኦሮሚያ የተለያዩ ቦታዎች ለሚከሰቱ የሰብአዊ መብቶች ጥሰቶች መንግስትና ታጣቂዎቹ እርስ በርስ ሲወቃቀሱ ቆይተዋል። መንግስትም በታጣቂዎቹ ላይ እርምጃ እየወሰደ መሆኑን በተደጋጋሚ ይገልጻል። ለአሜሪካ ድምጽ ናኩር መልካ ካምቦ።
ኦስካር እጩ የሆነው ዘጋቢ ፊልም ሃንገር ዋርድ ወይንም የረሃብ ወረዳ ፊልም አዘጋጁና ባለሽልማቱ ስካይ ፊትዝጄራልድ ግጭት ባመሳቀላት በየመን ሆስፒታል ውስጥ ያሉ ዶክተሮችን ትግል ሰንደዋል። የፔኖሎፒ ፖልን ዘገባ ኤደን ገረመው እንደሚከተለው ወደ አማርኛ መልሰዋለች።
In Yemen, a civil war there has created a humanitarian disaster.
For every child killed by bombs and bullets.
የኦስካር እጩ የሆነው ስካይ ፊትዝጄራልድ እጅግ በጣም ብዙ የመሳሪያ እጥረት ባለበትና ጦርነት ባወደመው በየመን የህፃናት ሆስፒታል ውስጥ ያጋጠመውን ለአሜሪካ ድምጽ እንዲህ ሲል አጋርቷል።
Where you really truly learn the heart of the matter is by going to the original source.
የጉዳዩን ጥልቀት የሚታወቀው ወደ ምንጩ በመጓዝ ነው፣ ወደ ሁኔታው ወደ ራሱ ማለት ነው። ለልጇ ምንም አይነት ምግብ የመግዛት አቅም ስለሌላት ልጇ በህይወትና በመጣር ውስጥ ያለችን እናት አነጋግሬያለሁ።
ስካይ ፊትስጄራልድ ሳውዲ አረቢያ ወደ የመን የሚያልፈውን ድንበር በመዝጋቷ ምክንያት በተፈጠረው የቤንዚን እጥረት ሳቢያ የቤንዚን ጄኔሬተር የሚጠቀሙ ሆስፒታሎች ከፍተኛ ችግር ውስጥ ናቸው ይላል።
So if you don't have diesel for those generators, you can imagine what starts to happen from the lights to the refrigerators that store food.
ጄኔሬተሮቹ የሚነሱበት ምንም አይነት ቤንዚን ከሌለ ምን እንደሚፈጠር መገመት ይቻላል። መብራቱ ይጠፋል፣ ምግብ የሚቀመጡባቸው ማቀዝቀዣዎች እንዲሁም ለምርመራ የተወሰዱ ደም የሚያስቀምጡበት ላብራቶሪ ሁሉ መብራት ይጠፋል። ይሄ ማለት እነዚህ ሆስፒታሎችና ክሊኒኮችን የሚደግፉ የህክምና ማዕከላት በሙሉ ይቆማሉ ማለት ነው።
እጅግ በጣም አደገኛ የሆነ የምግብ እጥረትና ረሃብ ያለባቸው ጨቅላዎች ለማገገም የተለየ አልሚ ምግብ ይሻሉ። በሆስፒታሉ ታካሚ የሆነች የ10 አመቷ ኦሜማ አገግማለች፣ ሌሎች ግን አያገግሙም። የፊልም ባለሙያው ፊትስጄራልድ የህክምና ባለሙያ እጥረት ባለበት በዚህ ሆስፒታል ውስጥ ለነዚህ ህሙማን እንክብካቤ የሚያደርጉላቸው ቤተሰቦቻቸው መሆናቸውን ታዝቧል። ይሄ ደግሞ አንዳንዴ አሳዛኝ ፍጻሜ ይኖረዋል። ምክንያቱ ደግሞ ቤተሰቦች የሐኪሞቹን ትዕዛዝ በአግባቡ ባለመረዳታቸው ነው ይላል።
You know, it adds this whole another layer that is just heart-rending because here's this loving
parent. ይሄ ደግሞ በችግሩ ላይ ሌላ ነገር ይደርባል። የምትወደው የልጅ ልጇን ለማገዝ የምትጠር አያት ለልጁ መሞት ሚና ልትጫወት ትችላለች።
ሃንገር ዋርድ ወይም የረሃብ ወረዳ የተሰኘው የፊትስጄራልድ ፊልም በሰባዊ ቀውስ ላይ የተሰራ ሶስተኛው ፊልሙ መሆኑንም ይናገራል። የመጀመሪያው 50 feet from Syria ወይም ከሶሪያ 50 ጫማ ርቀት የተሰኘው ፊልም በሶሪያ ግጭት ዙሪያ ያተኮረ ሲሆን፣ ሁለተኛው ደግሞ የህይወት ጀልባ ወይም ላይፍ ቦት የተሰኘው ከሊቢያ በፕላስቲክ ጀልባ ተጭኖ ሜዲትራኒያንን በሚያቋርጡ ስደተኞች ህይወት ላይ የሚያጠነጥን ነው። ፊትስጄራልድ ይሄ አዲስ ፊልሙ በየመን ባለው ረሃብ ላይ ግንዛቤን ይጨምራል የሚል ተስፋ አለው።
Sort of like a moral imperative to find some way to try to make this invisible
ፊልሙ የሞራል ልዕልና ለመመለስና ይሄን የማይታይ ጦርነት በግልጽ ለማሳየት ያለመ ነው። አሊያም በምዕራቡ ላለው ሰፊ ህዝብ ይበልጥ ግልጽ ለማድረግ ነው። አንድን አሜሪካዊ አምጥተሽ የመን የት ናት ያለችው ብትዩ ላያውቅ ይችላል።
የአሜሪካ ህግ አውጪዎች የፕሬዝዳንት ጆ ባይደን አስተዳደር የተባበሩት መንግስታት ወደ 50 ሺህ የሚጠጉ ሰዎች በአሁኑ ሰዓት በረሃብ እንደሚገኙ ወዳሳወቁባት የመን የሚገቡ ቀውሶችን ሳውዲ አረቢያ ማገዷን እንድታቆም አሜሪካ በአስቸኳይ ጫና እንድታደርግ ጥሪ እያደረጉ ይገኛሉ።
ሳብራችሁ ስላመሻችሁ በእጅጉና መሰግናለን። አፍታም ሙዚየም መስተንግደው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ቆይተናል። የነገ ሰው ይበለን። መልካም ምሽት።